የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀምረ።
ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መራርጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን። ይህ ሳምንት በጣም ብዙ መልካም ነገሮች የተሰሙበት ሳምንት ሆኖ አልፏል። በዚህ ሳምንት ውስጥ ኢትዮጵያዊቷ ፍሬወይኒ መብራቱ ተመልሶ በጥቅም ላይ መዋል የሚችል የሴቶች ንጽህና መጠበቂያ በማምረትና በማከፋፈል ላይ እያደረገችው ላለው ጉልህ አስተዋጽኦ የሴኔን የ2019 ጀግኖች መካከል ከአስሩ ምርጦች አንደኛ በመሆን ተመርጣለች። በሌላ በኩል ጠበቃ አምሃ መኮንን ኢትዮጵያ ውስጥ ላሉ የፖለቲካና የስነ ልቦና እስረኞች በጥብቅና በመቆም ላደረጉት አስተዋጽኦ የፍራንኮ ጀርመን ሽልማት አሸናፊ ሆነዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል ሽልማታቸውን በዚህ ሳምንት ውስጥ ተቀብለዋል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከተበረከተላቸው የዓለም የሰላም የኖቤል ሽልማት በተጨማሪ ከኮሚቴው ከፍተኛ ሙገሳና ምስጋና ተችሯቸዋል። ጽዮን ግርማ የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬሳ አንደርሰን ንግግር ይዛለች።
በኖርዌይ ኦስሎ በተካሄደው የኖቤል የዓለም ሰላም ሽልማት ስነ ስርዓት ላይ ሽልማቱን ለጠቅላይ ሚኒስትር አብይ አህመድ በይፋ ከማስረከባቸው በፊት የእንኳን ደህና መጣችሁ ንግግር ያደረጉት የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬሳ አንደርሰን ለክብር እንግዶቹ ሰላምታ ካቀረቡ በኋላ ያቀረቡት ሐሳብ በቀጥታ ለጠቅላይ ሚኒስትር አብይ አህመድ የተላለፈ መልእክት ነበር። ጠቅላይ ሚኒስትር አብይ በሶስት መሰረታዊ ጉዳዮች ለውጥን በማስመዝገባቸው የዘንድሮን የ2019 ዓ.ም ማለትም የአውሮፓውያን የኖቤል ሽልማት አሸናፊ መሆናቸውን አብስረዋል።
First, your crucial role in creating peace between Eritrea and Ethiopia. And second, your efforts to build democracy in Ethiopia by strengthening civil liberties.
ካስመዘገቧቸው ሶስት ለውጦች መካከል የመጀመሪያው በኢትዮጵያና በኤርትራ መካከል ለአመታት ዘልቆ የቆየውን ውዝግብና አለመግባባት በመፍታት ለእርቅና ለሰላም በማብቃቱ ነው። ሁለተኛው በኢትዮጵያ ዴሞክራሲያዊ ስርዓት ለማስፈን የሚያስችሉ የዴሞክራሲ ተቋማትን ለመገንባት ላሳዩት ተነሳሽነት፣ እንዲሁም ሶስተኛው በምስራቅና በሰሜን ምስራቅ አፍሪካ ለሰላምና እርቅ ሂደት ላደረጉት አስተዋጽኦ የሽልማት ይገባውታል ነው ያሉት። አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ ቤሪት ሬሳ አንደርሰን በዚሁ ጠቅላይ ሚኒስትር አብይ አህመድን ወደ ሽልማት መድረኩ በመሩበት የኢትዮጵያና የኤርትራን የሰላም ስምምነት ትኩረት ባደረጉበት ንግግራቸው በሁለቱ ሀገሮች መካከል ለአመታት ተካሮ በቆየ ውዝግብና ቁርሾ የተቋረጠው የህዝብ ለህዝብ ግንኙነት በጠቅላይ ሚኒስትር አብይ አህመድ ብርቱ ጥረትና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጎ ምላሽ ሁለቱ ሀገሮች ወደ ሰላም እንዲመጣ ማስቻሉ ከፍተኛ ስኬት ነው ብለውታል።
This has brought significant changes. The two nations of Eritrea and Ethiopia have in fact declared peace.
ይህ ሂደት በጣም አስፈላጊ ሆኖ ብዙ ለውጦችን አምጥቷል። የኢትዮጵያና የኤርትራ ህዝቦች ሰላምን አውጀዋል። ይህ በራሱ ብቻውን አንድ ትልቅ እርምጃ ነው። ከዚህ በላይ ደግሞ የሁለቱ ሀገራት ህዝቦች ተጓጉዘው እርስ በርስ ለመገናኘትና ለመጠየቅ ችለዋል ነው ያሉት። አያይዘው በሁለቱ ሀገሮች መካከል የተከፈተውን የፖለቲካ ዲፕሎማሲ ግንኙነት አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በወጡ በመቶ ቀናት ውስጥ ብዙ ለውጦችን ለሀገሪቱ ማምጣታቸውን አድንቀዋል። ጠቅላይ ሚኒስትር አብይ ከጎረቤት አገር ጋር ሰላምን በማምጣት ከመስራታቸው በተጨማሪ በካቢኔያቸው ያለውን የሴቶችን ተሳትፎ ቁጥር ወደ 50% ከፍ ማድረጋቸውም ተደንቋል። የሰላም ሚኒስትር ሙፈሪያት ከሚል፣ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እንዲሁም የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ ተጠቅሰው ተመስግነዋል። ጠቅላይ ሚኒስትር አብይ አያይዘው የኖቤል ኮሚቴ ሊቀመንበሩ አያይዘው ጠቅላይ ሚኒስትር አብይ የነበረውን ያስቸኳይ ጊዜ ሰዓት እላፊ እገዳ ማንሳት በጣም አስፈላጊ እንደነበር ተናግረዋል።
Lifting the existing state of emergency was a matter of urgency for you. You granted amnesty to thousands of political prisoners, thereby acknowledging that opposition
ጠቅላይ ሚኒስትር አብይ የነበረውን ያስቸኳይ ጊዜ ሰዓት ላፊ ገደብ ማንሳቶ በጣም አስፈላጊ ነበር። በሺዎች ለሚቆጠሩ የፖለቲካ እስረኞች ምህረት አደረጉ። ያ ሁኔታ ተቃዋሚዎች የጤናማ ፖለቲካ አካል እንዲሆኑ ተረጋገጠ። በነጻነት መናገር የዲሞክራሲ ዋልታ መሆኑን በማሳወቅ ሳንሱር እንዲቀርና ነጻ ፕሬስና የመናገርና የመጻፍ መብት እንዲረጋገጥ አደረጉ። ጉብኝትና ጉቦና ሙሰኝነት ላይ ጠንካራ እርምጃ በመውሰድ የሲቪል ማህበረሰቡን ማጠናከር ችለዋል። ነጻና ዲሞክራሲ ምርጫም እንደሚካሄድ ቃል በመግባቱ ለእውነተኛ ዲሞክራሲ መሰረት ጥለዋል። ዲሞክራሲና ሰላማዊ ማህበረሰብ ለመፍጠርም ያሉትን ጥረት የኖርዌይ የኖቤል ኮሚቴ ይደግፋል፣ አብሮትም ይቆማል ነው ያሉት። በዚህ ንግግር ላይ አያይዘው እንደተናገሩትም ጠቅላይ ሚኒስትር አብይ አህመድ ከፊታቸው ከፍተኛ ተግዳሮት እንደሚጠብቃቸው ገልጸዋል። የክልልና የጎሳ ክፍፍል በግምት ወደ 3 ሚሊዮን ያህል ተፈናቃዮችን ማስከተሉን፣ እነዚህ ሰዎች በገዛ ሀገራቸው ውስጥ ቤት የለሽ ሆነው እንደሚገኙ ወደ ቀያቸውን መመለስ እንዳለባቸው፣ እንዲሁም የኢኮኖሚ ልማቱን ማነቃቃት፣ ስራ አጥነትን በመዋጋት ትምህርት፣ የጤና እንክብካቤና መሰረተ ልማትን ማሻሻል እንደሚያስፈልግ፣ እነዚህ ሁሉ ስራዎች ጠቅላይ ሚኒስትሩን ከፊት ለፊታቸው እንደሚጠብቃቸው ገልጸዋል። በመጨረሻም መልካም ዜና ከአፍሪካ ቀንድ አይሰማም፣ ዘንድሮ ግን ከአፍሪካ ቀንድ መልካም ዜና ተሰምቷል ይላሉ።
That good news rarely arrives from the Horn of Africa. Historically, good news did in fact come from Africa. Ethiopia is the cradle of humankind. The first Homo sapiens emigrated from the territory of your country. In this sense, we are all Ethiopians.
መልካም ዜና ከአፍሪካ ቀንድ አይሰማም ይባላል። በታሪክም መልካም ዜና ከአፍሪካ ቀንድ አይበሰርም። አሁን ግን ከአፍሪካ ቀንድ ጥሩ ዜና ተበስሯል። አፍሪካ ኢትዮጵያ የሰው ልጆች መገኛ እንደሆነች ይነገራል። ከዚህ አንጻር እኛ ሁላችንም ኢትዮጵያውያን ነን ያሉት
ጽዮን፣ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን $1 ከአንድ ማኪያቱ የሚለውን የጠቅላይ ሚኒስትር አብይ አህመድ ጥሪ ተቀብለው የተሰባሰቡ የኢትዮጵያ ዲያስፖራ ትረስት ፈንድ ምክር ቤት አባላት በአንድ ዓመት ውስጥ $5.2 ሚሊዮን ገቢ ማሰባሰባቸውን ይፋ አድርገዋል።
በዝግጅቱ ላይ እንግዲህ ጽዮን ግርማና አይደን ገረመው አብረን ተገኝተን ነበር።
እንግዲህ ያያችሁትንና የተመለከታችሁትን የምታቀርቡበትን ዘገባ በመቀጠል እናሰማለን።
የህግ ጠበቃና የፖለቲካል ሳይንስ መምህሩ እንዲሁም የኢትዮጵያ ዲያስፖራ ትረስት ፈንድ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም በአንድ ዓመት ውስጥ ከ25,000 ኢትዮጵያውያን $5.2 ሚሊዮን ማሰባሰባቸውን ይናገራሉ።
ታወሰው ሁሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ዓመት ነሐሴ ላይ በሰጡን መልእክት ለዲያስፖራው ማለት ነው፣ አንዳንድ ብር ከቀን ከምትጠጡት ቡና ወይም ማኪያቶ ከምታወጡት አንዳንድ ብር ብታዋጡ ለሀገራችሁ ትልቅ ስራ መስራት ትችላላችሁ፣ ወገኖቻችሁ መርዳት ትችላላችሁ የሚለውን ጥሪ ተቀብለን እኛ ደግሞ አሁን ባለፈው ዓመት 12 ወር በማይሞላ ጊዜ ውስጥ 5 ሚሊዮን ብር ሰብስበናል። ከዛ ሁሉ ደግሞ እኛ ምናምነው ትልቅ ታሪክ ሰራን ብለን ነው። ይህም ታሪክ የሰራንበት ምንድነው? ማናቸውም አገር በዓለም ላይ እስከዛሬ ድረስ በሀገሩ መሪ ተጠርቶ አንዳንድ ብር አዋጥቶ እንኳንስ 5 ሚሊዮን ብር 5 ብር አዋጥቶ ከፍተኛ የሆኑ አገር ውስጥ ያሉትን አንዳንድ የጎደሉ ነገሮች ለማሟላት የተሞከረበት ጊዜ የለም።
ጠቅላይ ሚኒስትር አብይ አህመድ ከ18 ወራት በፊት እዚህ ዩናይትድ ስቴትስ መጥተው $1 ከአንድ ማኪያቶ ላይ መዋጮ በጠየቁበት ወቅት የሚሰበሰበው ገንዘብ በቀጥታ ወደ ተጠቃሚው እንደሚገባ ገልጸው ነበር።
ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር 30 ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት $1 million በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ ይሄንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው እንፈልገው አንዲት ሳንቲም ሳትወጥ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል።
ፕሮፌሰር አለማየሁ ከገንዘቡ በተጨማሪ ስብስቡ ብዙ ያሳካው ጉዳይ አለ ብለዋል።
ይሄንንም ስናደርግ ብዙ መሰረታዊና ተቋማዊ የሆኑ ነገሮችን ሰርተናል። 12 ወር በማይሞላው ጊዜ ውስጥ ኢትዮጵያም አሜሪካንም ሀገር በህጋዊ መንገድ ተጠናቀን የአሜሪካ ሀገር ውስጥ በሄ ታክስ ኤግዘምት የሚባል ወይንም ገንዘብ ሲሰጡ ታክስ የማይከፈልበት 501c3 ይባላል። እሱን አስመዝግበን በጣም ከፍተኛ ስራ የሚጠይቅ ነው። በአሜሪካን ሀገር ህግ ገንዘብ ከሀገር ከአሜሪካ ወደ ሌላ ሀገር በሚወጣበት ጊዜ ትልቅ ጥንቃቄ መደረግ አለበትና እሱን ሁሉ ከፍተኛ በሆነ ደረጃ አሟልተን በተጨማሪም ደግሞ ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም በሰጠን ገንዘብ ሀገር ውስጥ የኢዲቲኤፍን ማስተዳደሪያ አቋቁመን ከዛ ሁሉ ይህን ሁሉ ካሟላን በኋላ ለህዝብ ወይንም ለበጎ አድራጊዎች ጥሪ አውጥተን ባለፈው መስከረም ላይ ሐምሌ ላይ ለመስከረም ወደ 300 በላይ የሆኑ ፕሮጀክት ፕሮፖዛልስ ወይም የፕሮጀክት ድጋፍ የሚጠይቁ አግኝተን አሁን ከነዛ አማርጠን በሚቀጥለው ወር ከነዛ ውስጥ ሁነኛ የሆኑትን በገንዘብ ድጋፍ አድርገን ስራ ለመጀመር እየሞከርን ነው። ይሄ በጣም ታላቅና ታሪካዊ ነገር ነው። ማንም በጎ አድራጎት ደረጃ ከዜሮ ተነስተን አንዲት ሳንቲም ሳይኖረን 5 ሚሊዮን ብር አሰባስበን ህጋዊ በሆነ መንገድ በሀገር ውስጥም በአሜሪካን ሀገር ውስጥም በሁሉም ነገር አጠናቀን ለሌላው ዓለም እንኳንስ ለኢትዮጵያ ቀርቶ ለአፍሪካ ምሳሌ በሚሆን ደረጃ አቅርበን አሁን አፍሪካኖች ሌሎች እንዴት ነው እናንተ የጀመራችሁትን እኛንም ብታሳዩን እያሉ የሚያደርሱበት ድረስ።
በቦታው ላይ የተገኙት አምባሳደር ፍጹም አረጋ
የገንዘብ ማሰባሰብ ራት ላይ የተገኙ አንዲት እናት ስማቸው እንዲገለጽ እንኳን አልፈለጉም። ዝቅተኛ ገቢ ያላቸው ናቸው። ለረጅም ጊዜ ሲያጠራቅሙ የነበረውን ገንዘብ እየሰጡ እንደሆነ ነው የተገለጸው። አሁንም ማን እንደሆነ ይታወቁም አልፈለጉም። እና እንዲህ አይነት በልባቸው ህዝባቸውን ኢትዮጵያ ውስጥ የሚታየውን ችግር ለማስወገድ የሚሰሩ ቅልብ ያላቸው ሰዎች አስተዋጽኦ ጭምር ከፍ ያለ መዋጮ እያዋጡ ለዚህ እንዳበቁት እያየን ነው። በዌብሳይቱም ላይ አንዳንዱ ራሱን መግለጽ ሳይፈልግ ነው እያዋጣ ያለው። ስለዚህ በጣም ቅን የሆኑ ህዝባቸውን ለማገልገል ባገኙት አጋጣሚ ለመርዳት የሚሞክሩ ሰዎች ስላሉ እጅግ በጣም ደስ ይለናል። ከዚህ በተጨማሪ ግን ገንዘብ የሚሰጥ ሰው መልካም ነው። ከገንዘብ በላይም ጊዜውን ተመልሶ የማይገኝ ጊዜውን እየሰጠ ያለ ሰው ቀላል አይደለም። በቅስቀሳ ሌሎችን በማስተባበር ሌሎችም የገንዘብ ማሰባሰብ ሂደቱ የተቃና እንዲሆን የሚያደርጉት ጥረት በጣም አስደናቂ ነው። ስለዚህ የተፈጠረውን መነሳሳት ስናይ በሀገራችን ባለፉት 18 ወራት የነበሩትን ከፍ ዝቅ የሚሉ ሁኔታዎች ስንመለከት ያለምንም ማቋረጥ ጸንተው እስከዚህ የደረሱ ሰዎች አሁን በተለይ ደግሞ ከፍ ብለን የምንነሳበት ሌላ ምዕራፍ ላይ የገባን ስለሆነ ከዚህ በኋላ በጣም በከፍተኛ ሁኔታ ይጨምራል የሚል እምነት አለኝ።
ፕሮፌሰር አለማየሁ ተግዳሮቶች ነበሩ ብለዋል።
በበጎ አድራጎች ወይም ቮለንተሪስ በሚባሉት ነው የሚደገፈው። በፈቃደኝነት ሁሉም ሰው በቴክኒካል ደረጃ ያሉት በአድቫይዘሪ ካውንስል ላይ ሁሉም አንዲት ሳንቲም የሚከፈለው ሰው የለም። 5 ሚሊዮን ብር የሰበሰብነውን 5 ሚሊዮን ብር አንዲት ሳንቲም ሳትጎድ ለፕሮጀክት ነው የሚውለው። ይሄ ለአድሚኒስትሬሽን እንደዚህ አይነት ነገር ለማሳካት ምናምን የሚለውን ከኪሳችን ነው የምናወጣው ወይም ሌላ ሰዎች እየረዱን ነው። ስለዚህ የምንሰበስበው ሰው በችሮታ የሚሰጠንን ገንዘብ በሙሉ 100% በስራ ላይ ነው የምናወረው። ስለዚህ ሌላ የሚያስደንቅ ስራ ሰራን ብለን የምናምነው ምንድን ነው? ስራችን የምናካሄደው 100% በጎ አድራጊዎች ነው። 100% የሚሰበሰበው ገንዘብ ለፕሮጀክት ነው የሚውለው። 100% ክፍት የሆነ ድርጅት ነው። እኛ በሃይማኖት፣ በዘር፣ በመሳሰሉት ነገሮች በአካባቢ የምንለየው ነገር የለው። ሁሉም ሰው ኢዲቲኤፍ ውስጥ መሳተፍ ይችላል አንድ ብር ይዞ እስከመጣ ድረስ። ስለዚህ አሁን ያልሻቸው ምንድነው ተግዳሮቶቹ፣ ምንድነው ችግር ያለብን የምትዩ፣ አሁን አንደኛው ችግራችን ምንድነው? ብዙዎች ለምሳሌ ከገንዘቡ ተሰብስቦ ለመንግስት ነው የሚገባው፣ ከመንግስት ጋር አብሮ ነው የሚሰሩት ምናምን ይባላል። እኛ ምንም ከመንግስት ጋር የሚያገናኘን ነገር የለም። 100% ቁጥጥሩ በእኛ እጅ ነው ያለው። ከመንግስት ጋር ገንዘቡ ወደ መንግስት ይገባና ይጣፋል የሚለው ነው። ስለዚህ ገንዘብ አትስጡ ይላሉ። ዘመቻም ያራሙዱ ሰዎች አሉ። እንግዲህ እነዚህ ሰዎች አንደኛ ማስረጃ ካላቸው ማስረጃን ይዘው ቢወጡና ቢያጋልጡ ደስ ይለናል። ግን ይሄ ሁሉ የስም ማግረፍና የስም ማጥፋት ነው። እኛ ስራችንን ወደ ኋላ ለመጎተትና በሰው ምናልባት ስለምንሰራው ስራ ለማያቅ ሰው ዳመና ወይም ውዥንብር አስተሳሰባቸው ላይ ለመፍጠር የሚደረግ ነገር ነው እና ፕሮጀክቱን ለመጉዳት አይነት በበጎ ሀሳብ ሳይሆን በተንኮል የሚነሳሱ አንዳንድ ሰዎች አሉ። ወይም ካለማወቅ ምን እንደምንሰራ ዌብሳይታችን፣ ድረ ገጻችን ላይ ወጥተው መረዳት የሚችሉትን ነገር እኛ የምናምነው በግልጸት ነው። አንዲት ነገር 5 ሳንቲም ብትሆን ዌብሳይታችን ላይ አለ። ይህን የምናደርግበት ሌላ ምክንያት አለ። ካሁን ከኛ በኋላ ለሚመጣውም ትውልድ አሰራር ምን አይነት እንደሆነ ሙስና ላይ ጽዳት ያለው ስራ በእውቀት ስራ ይሰራ በፍቅር። እኛ ሌትና ቀን ነው የምንለፋው፣ ስራ አለን። እኔ የህግ ጠበቃ ነኝ፣ ፕሮፌሰር ነኝ። ያን ሁሉ ስራ ላይ ይህን ደንብሬ ነው የምሰራው። ለምንድን ነው የማደርገው? አገሬን ስለመወድ ህዝቤን ስለመወድና ከ48 ዓመት በኋላ ተመልሼ ከሄድኩ በኋላ በገጠር ምን አይነት ችግር እንዳለ ስላየሁ ነው። 48 ዓመት ቆይቼ ስመለስ ገጠር ውስጥ ያለው ኑሮ ምንም አልተቀየረም። ጊዜ ራሱ እንደቆመ አድርገን ያየሁት ውሃ በአይን አይቻለሁ። ከብትና ሰው ውሃ አብሮ ሲጠጣ ትምህርት ቤቶች የሚባሉትን አይቻለሁ። የጤና የሚባሉትን እኔ 3 ሳምንት ስሄድ 4 ቀን ነው አዲስ አበባ ያሳለፍኩት። ሌላውን ገጠር ነው የሄድኩት ለማየት የሰውን ኑሮ። ስለዚህ ይሄ ልቤን ነክቶኛል። ይህንንም ነው እኛ ካውንስላችንም ያለን ሰዎች ይህን ነው የምንረዳው። ስለዚህ እነዚህ የምናደርገው አገራችን ስለምን ህዝባ ስለምን። ስለዚህ የእኛን ስራ የሚያቋሹ ሰዎች እባካችሁ ታገሱ ነው የምንለው። ተውንና ህዝብ ይፍረደን፣ ስራችን ይፍረደን።
በሌላ በኩል ከዚሁ ጋር በተያያዘ በዲያስፖራ ትረስት ፈንድ አመታዊ የእራት ፕሮግራም ላይ የተገኙት የዓለም አቀፍ የገንዘብ ድርጅት ቦርድ ስራ አስፈጻሚ ዳይሬክተር ዶክተር ዶሚኒኮ ፋኒዛ ስለዚህ ፕሮግራም አስፈላጊነት እንዲህ ይላሉ።
I think it's an important event because it shows how things are changing in Ethiopia. It shows also the interest that there is worldwide.
ይህ ልዩ ዝግጅት ነው፣ ምክንያቱም ኢትዮጵያ ውስጥ ለውጥ መምጣቱን ያሳያል። ኢትዮጵያ ላይም ዓለም አቀፍ የሆነ ፍላጎት መኖሩንም ያሳያል። የአገሪቱ መጻኢ ዕድል ቀናነትንም አመላካች ነው። የአገሪቱን ሥራ ፈጣሪዎች ከጫና ያላቅቃል። በገበያ ላይ አተኩርና በቶሎ የሚያድግ ምጣኔ ሀብት በማምጣት ለውጥን ያስገኛል። ያ ደግሞ በአጠቃላይ የአገሪቱንም ምስል የሚቀይር ነው።
ዶክተር ፋኒዛ አክለውም ለሚቀጥሉት 5 ዓመታት በስራ ላይ የሚውል የ2 ሚሊዮን ዶላር የገንዘብ ድጋፍ ላይ ለመወሰን በቀጣይ ሳምንት የተያዘ ቀጠሮ መኖሩንም ጠቁመዋል።
IMF plays an important role at this juncture because the board of the IMF will discuss.
IMF በዚህ ጉዳይ ላይ ትልቅ ሚና ይጫወታል። በሚቀጥለው ሳምንት የIMF ቦርድ በጣም አስፈላጊ ለሆነ ዝግጅት ይሰበሰባል። የመንግስት የኢኮኖሚ ማሻሻያዎችን ለመደገፍ ይሰበሰባል። ወደ 2 ቢሊዮን ዶላር የሚሆን ገንዘብ ድጋፍ ላይ ውሳኔ ለመስጠት ነው ስብሰባው የተጠራው። በርግጥ ይሄ የሚሆነው ከተፈቀደ ነው። አገሪቱ በዚህ በኩል ለግሉ ኢንቨስትመንት ዘርፍ የተመቻቸ ሁኔታ እንድትፈጥር እንፈልጋለን። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ወደ ቀጣዩ ዘገባ እንሻገር።
ቀጣዩ ዘገባ እንግዲህ የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም በኢትዮጵያውያን ዘንድ በድምቀት ከሚከበሩ ሃይማኖታዊና ትውፊታዊ በዓላት መካከል አንዱ የሆነውን የጥምቀት በዓልን በዓለም የማይዳሰሱ የመስህብ ሀብቶች ውስጥ መመዝገቡን ይፋ አድርጓል። ሀብታሙ ስዩም ዝርዝሩን እንዲያሰማናል።
የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም በኢትዮጵያውያን ዘንድ በድምቀት ከሚከበሩ ሃይማኖታዊና ትውፊታዊ በዓላት መካከል አንዱ የሆነውን የጥምቀት በዓልን በዓለም የማይዳሰሱ ቅርሶች መዝገብ ላይ መዝገቡን ይፋ አድርጓል። ተቋሙ ይህን ውሳኔውን ያበሰረው ከዲሴምበር 9 እስከ 14 የአውሮፓውያኑ ዘመን አቆጣጠር በኮሎምቢያ ቦጎታ ካደረገው 14ኛው የበይነ መንግስታት ኮሚቴ ጉባኤ በኋላ ነው። ይህ ውሳኔ ለኢትዮጵያ የቱሪዝም ዘርፍ ምን ይጠቅማል ብለን የጠየቅናቸው የቱሪዝም ኢትዮጵያ ዋና ኃላፊ አቶ ስለሺ ግርማ በዓሉን ጠብቆ ከዘመን ዘመን ለማሸጋገር ይህ ውሳኔ ካለው ፋይዳ ይጀምራሉ።
ጥምቀት በዓል ለረዥም ጊዜ ተጠብቆ እንዲቆይ ለኮንሰርቬሽኑ ወይም ለጥበቃው በዚሁ ዩኔስኮ በመዘገበው ባህላዊና ክዋኔ እሴት መሰረት ተጠብቆ እንዲቀጥል ከፍተኛ የሆነ አስተዋጽኦ ይኖረዋል ለኮንሰርቬሽኑ ማለት ነው። ፕራክቲካሊ ወደ ቱሪዝሙ ስንመጣ ፕሮሞሽን ከፍተኛ ጠቀሜታ ነው ያለው። ምክንያቱም በዓለም አቀፍ ደረጃ ቱሪስቶች ዩኔስኮ የሚመዘግባቸው ቅርሶች ምን አይነት ቅርሶች እንደሆነ ያጠናሉ። በተለይ የማይዳሰሱ ተብሎ ሲመዘገብ አንደኛ ይህ ክብረ በዓል ወይ የተመዘገበው ሴት ኤግዚስቲንግ መሆን አለበት፣ አሁን እየተናወነ ያለ መሆን አለበት። ድሮ ይከናወን የነበረና ያለፈ መሆን የለበትም። ስለዚህ አሁን ያለ መሆኑን ምስክርነት መስጫ ነው። በተጨማሪ እነዚህ አሁን በዩኔስኮ የሚሰሩ በዩኔስኮ የሚጻፉ አርቲክሎች፣ በዩኔስኮ በኩል የሚሰሩ ፕሮሞሽኖች ሙሉ በሙሉ የጥምቀት በዓልን የሚያጠቃልሉ ነው የሚሆነው። የገጽታ ግንባታ ስራ ለመስራትም ከፍተኛ አስተዋጽኦ አለው።
አቶ ስለሺ፣ ከዚህ በተጨማሪ በማህበረሰቡ ዘንድ የጥምቀት በዓል ሃይማኖታዊና ባህላዊ ዳራው ተጠብቆ እንዲኖር መልካም መነቃቃትና እውቅናን እንደሚፈጥር አንስተው በርካታ ሀገር ጎብኚዎችን በመሳብ ለብዙሀን ገቢ መዳበር ያለውን ጠቀሜታም ያነሳሉ።
በአሁኑ ሰዓት በጥምቀት ወቅት ከፍተኛ የሆነ የጌጣጌጥና የአልባሳት ግዥ ስለሚፈጸም ኢኮኖሚካሊ በተለይ ለዶሜስቲክም ነው ይሄ የውጭ ቱሪስቱን ከመሳብ አልፎ ሀገር ውስጥ ያለውን የአጠቃላይ የገንዘብ እንቅስቃሴና ማህበራዊ መስተጋብር የሚያሳድግ ነው የሚሆነው። ዓለም አቀፍ ቅርሶችን ብቻ ፈልገው እየዞሩ ለሚጎበኙ ቱሪስቶች ደግሞ አንድ ተጨማሪ የዓለም ቅርስ ቱሪስቶችን ልስብ የሚችል በዓለም አቀፍ ዩኔስኮ የተረጋገጠ ቅርስ አግኝተናል ማለት ነው። ስለዚህ ዩኔስኮ ራሽናሊ አይቶ ነገሮችን ገምግሞ ያጠበቀው ቅርስ አለ ማለት የዓለም አቀፍ ማህበረሰብ ቅርስ ሆነ ማለት ነው። ስለዚህ ጥምቀት ከዚህ በኋላ የኢትዮጵያውያን ቅርስ ብቻ ሳይሆን የዓለም ማህበረሰብ ቅርስ ነው። ስለዚህ የዓለም ማህበረሰብ የእሱን የራሱን ቅርስ ለማየት በከፍተኛ ቁጥር ይመጣል ብዬ ነው የማምነው። በአጋጣሚ ደግሞ በዚህ ሰዓት ይሄ እንደ ደብል አቺቭመንት ነው። እንደ ሀገር ክቡር ጠቅላይ ሚኒስትራችን የኖቤል የሰላም ሽልማት ያገኙበት ከመሆኑ አንጻር በተለይ ምድረ ቀደምት ወይም ኢትዮጵያ በተለይ የቱሪዝም ሀብቷ በከፍተኛ ደረጃ እየተዋወቀበት ወር ነው ብዬ የማስበው እኔና እንደ እድል ነው የምቆጥረው።
ተቋማቸውና የቅርስ ጥበቃ ባለስልጣን ተጨማሪ ባህላዊና ትውፊታዊ ሀብቶችን ለማስመዝገብ ጥረት ማድረግ መቀጠሉንም አቶ ስለሺ ግርማ አክለዋል።
በቅርብ እንኳን የማውቃቸው የአሸንድዬ አሸንዳ ሻደይ ሶለል ክብረ በዓል አለ። በተጨማሪ የገና ክብረ በዓል አለ። ሌሎችም በርካ በተለያዩ ሃይማኖቶች በክርስትናም በእስልምናም በማህበራዊና ባህላዊ እሴቶችን ሊመዘግቡ የሚችሉ በርካታ ዝርዝር ሀብቶች በቅርስ ጥበቃ ባለስልጣን በኩል ወደ ዩኔስኮ የተላኩም አሉ፣ በዝግጅት ላይ ያሉም አሉ። ስለዚህ እንደ ሀገር እስካሁን የተመዘገቡት እጅግ በጣም ከፍተኛ ቁጥር ያላቸው ቢሆንም ወደፊት የሚመዘገቡት ይበልጣሉ የሚል እምነት ነው ያለኝ።
የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም የማይዳሰሱ ዓለም አቀፍ የመስህብ ሀብቶች መዝገብ ላይ ከዚህ ቀደም 3 ኢትዮጵያዊ ትውፊታዊ ባህላዊና ሃይማኖታዊ ሀብቶች ተመዝግበዋል። እነሱም የመስቀል በዓል፣ የፍቼ ጫምበላላ የሲዳማ አዲስ ዓመት አከባበር እንዲሁም የገዳ ስርዓት ናቸው። የጥምቀት በዓል አራተኛው ሆነዋል ማለት ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ቀጣዩ ምርጫ የህዝብ ወኪል በትክክል ማን እንደሆነ የሚያሳውቀን እንደሚሆን አስገንዝቧል። መለስካቸው አምሃ ዝርዝር አለው።
ፓርቲው ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ ላይ እንዳስታወቀው መጪውን ምርጫ በአሸናፊነት መወጣት የሚያስችለውን ሀገራዊ የምርጫ አስተባባሪ ግብረ ኃይል አቋቁሞ እየተንቀሳቀሰ ይገኛል። የፓርቲው አመራር አባላት በጋዜጣዊ መግለጫው ላይ እናብራሩት ኢዜማ ቀደም ሲል ምርጫው በሀገሪቱ አስተማማኝ መረጋጋት ከመፈጠሩ በፊት እንዳይካሄድ ሲጎተጉት የነበረ መሆኑን አምነው፣ በአንጻሩ ግን መንግሥት ከነገው ይልቅ ዛሬ የተሻለ መሆኑን በመግለጽ ምርጫው መደረግ አለበት ካለ በኋላ በዚሁ መሠረት ፓርቲው እየሠራ ነው ብለዋል። በተለይ ይህ ምርጫ ለምን መደረግ እንዳለበት የፓርቲያቸውን አቋም ሊቀመንበሩ አቶ የሸዋስ አሰፋ አስረድተዋል።
እዚህ ላይ በደንብ መታወቅ ያለበት ምርጫ መደረግ ያለበት አንዱ ማንም የጎበዝ አለቃ እየተነሳ ወኪልህ ነኝ የሚልበት አካሄድ መቆም መቻል አለበት። ህዝቡ በየትኛው እንግዲህ እንደ አሜሪካና እንደ አውሮፓ እንኳን ያሉት 100% የተሳካ ምርጫ አድርገው አያውቁም። እኛ 70-80% ህዝብ የሚያምንበት ምርጫ ከተደረገ ጥሩ ነው። ለዲሞክራሲ መሰረት ከተጣለ የመጀመሪያው ግባችን እሱ ነው። ስለዚህ በዛ ቀን እንደሚደረግ ምርጫው አስበን ነው እየሰራን ያለ ነው። ከተራዘመ እንደተባለው 6 ወር ምናምን የሚባሉ ወሬዎች አሉ። በወሬ ደረጃ ነው። በህግ ጠቅሶ የተናገረው የለም። የመንግስት አካል የተናገረው የለም። ስለዚህ በዛ ቀን እንደሚደረግ አድርገን ነው እየሰራን ያለ ነው።
የምርጫ ቅስቀሳ ተወዳዳሪ ፓርቲዎች እንዲያካሄዱ በይፋ የተጀመረ ባይሆንም ኢዜማ ይህንን ስራውን የጀመረው ከተመሰረተበት ዕለት ጀምሮ እንደሆነ አቶ ለሽዋስ ያስረዳሉ። በተለይም ይህ ውድድሩን የማስጀመሪያ ምልክት ከምርጫ ቦርድ ሲሰጥ ፓርቲያቸው ሊያደርግ የተዘጋጀውን ዘርዝረዋል።
ፖሊሲያችንን ማውጣት፣ አማራጫችንን ማሳየት፣ ከሌላው እንዴት እንደምንሻል ጨዋነት የተሞላበት መልኩ ማሳየት እንጀምራለን። ከዚህ በተረፈ ግን የምናደርጋቸው ስራዎች በሙሉ ፓርቲው መመስረቱ ስሙን ከማስታወቅ ጀምሮ በውስጡ ያሉትን አመራሮችን ከማሳየት ጀምሮ በአጠቃላይ የምናደርጋቸው ነገሮች ለምርጫ የሚረዱ ናቸው የሚል እምነት ነው ያለን። በእኛ እምነት ቀጣዩ ምርጫ ከዚህ በፊት ከነበሩ የይስሙላ ምርጫዎች የተለየና የተሻለ መሆን አለበት የሚል ነው የኢዜማ አቋም። የተለየና የተሻለ የሚያደርጉት ደግሞ ቅድም እንዳልኳችሁ ሰላምና መረጋጋት ሲኖር፣ ለውጡ ተቋማዊ ሲሆን እና ጥሩ አማራጭ የፖለቲካ ድርጅቶች ሲኖሩ፣ ለእኛ እምነት 3፣ 4፣ 5 የሚሆኑ የፖለቲካ ድርጅቶች ሲኖሩ፣ እነዚህ እንዲኖሩ ኢዜማ የራሱን አስተዋጽኦ አድርጓል፣ እያደረገም ነው ያለው።
የፓርቲው የወጣቶች ጉዳይ ተጠሪና የገቢና የሀብት ማሰባሰብ ንዑስ ኮሚቴ አባል አቶ ቴዎድሮስ አሰፋ ኢዜማ የምርጫ ዘመቻ ዝግጅቱን አንድ ገጽታ የሆነውን ከጽሑፍ መግለጫው በንባብ አሰምተዋል።
በሀገራችን ለስድስተኛ ጊዜ የሚካሄደውን ብሔራዊ ምርጫ ለማሸነፍና የኢትዮጵያን ሕዝብ የብዙ ዓመት የዲሞክራሲ ጥያቄ ለመመለስ ኢዜማ በሀገር አቀፍ ደረጃ በሚገኙ የምርጫ ወረዳዎች ሁሉ ይንቀሳቀሳል። ይህንን ለማድረግ የገንዘብ፣ የሰለጠነ የሰው ኃይል፣ የድርጅታዊ ብቃትና ከዘመናዊ ቴክኖሎጂ ጋር መተዋወቅና መስራትን ይጠይቃል። ከላይ የተጠቀሱትን ሀብቶች ለማሰባሰብ የገቢና ሀብት ንዑስ ግብረ ኃይል የመጀመሪያ የሆነውን ዝግጅት የፊታችን እሁድ ታህሳስ 5 ቀን 2012 ዓ.ም ከምሽቱ 12 ሰዓት ጀምሮ በኢንተርኮንቲኔንታል ሆቴል የገቢ ማሰባሰቢያ የራት ግብዣ ፕሮግራም አዘጋጅቷል።
አቶ ቴዎድሮስ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደገለጹት ፓርቲው ከዚህ የራት ግብዣ እስከ 10 ሚሊዮን ብር የሚደርስ ገቢ እንደሚጠብቅና የመግቢያ ዋጋውም 2000 ብር እንደሆነ ገልጸዋል። ቀደም ሲል ፓርቲው በሀገሪቱ የተለያዩ ክፍሎች ባከናወናቸው የመዋቅር ዝርጋታና የአባላት ምልመላ ስራዎች እንደተረዳው በሀገሪቱ ሲታይ የነበረው የሰላም እጦትና አለመረጋጋት አንጻራዊ በሆነ መልኩ እየሰከነ መሆኑንም የፓርቲው ሊቀመንበር ተናግረዋል። መለስካቸው አምሃ ከአዲስ አበባ።
አድማጮቻችን አብረን ስላመሸን በጣም ደስ ብሎናል። የቼሊናን ሙዚቃ እንመለስበታለን። በዚሁ ግን እንሰናበት። የጋቢና ቪኦኤ ዛሬ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ አድራሻዎቻችን፣ በተጨማሪም በኢሜይል gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን።
ሀብታሙ ስዩምና የደንገረመው ከአቀናባሪያችን ሞክቤል ያቤሮ ጋር በዚሁ ተሰናበትን። ደህና ደሩ።